The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 18 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰለሞን አባተ ነኝ።
በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው በየእስር ቤቱ ይገኛሉ ያሏቸውን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ አስታወቁ።
በዚህ ተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያውቅ ሰው እንዲያስታውስ፣ በደላቸውም ደግሞ በተደራጀ መልኩ ቢያንስ አንድ ቀን እንድናስታውስ ነው ዋናው ዓላማው።
አላግባብ መብታቸው የተጣሱ በተሳሰብ ወይም በአመለካከት ልዩነታቸው በስር የተዳረጉ ሰዎች በሙሉ እንዲታሰሩ ነው የሚያስፈልገው። እያንዳንዱ ደም እስከሚከፋ ድረስ የፍርድ ቤት ላይ የመዘክሩት ነው። እዛችን መስሪያ ቤታችን ከሚናገሯቸው ነገሮች ግርፋት፣ በተለይ ወንዶች ደግሞ ከብልታችን ላይ ውሃ ታስሮ ይንተለሰ
አስተባባሪዎቹ ለቪኦኤ ከሰጡት ቃል የቀነጫጭብ ነው ያሰማናችሁ። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት፣
ላይቤሪያውያን መጪውን ፕሬዝደንታቸውን ለመምረጥ ሲሰጡ የዋሉትን ድምፅ ውጤት በጉጉት እየጠበቁ መሆናቸውን እየገለጹ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን እና የሩሲያ አቻቸው ሰርጌይ ላቭሮቭ የኮሪያ ባህረ ገብ አካባቢ ከኒውክሌር ነጻ እንዲሆን የዲፕሎማሲ መፍትሄ ላይ ለመድረስ መስራታችንን እንቀጥላለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ነው ይህን ያስታወቀው። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ላይቤሪያውያን መጪውን ፕሬዝደንታቸውን ለመምረጥ ትናንት ሲሰጡ የዋሉትን ድምፅ ውጤት በጉጉት እየጠበቁ መሆናቸውን እየገለጹ ነው። የማይክል ብራውን ዘገባ አለ፣ ትዝታ ብላቸው ታቀርበዋለች።
ምክትል ፕሬዝደንት ጆሴፍ ቦዋካይ ወይስ የቀድሞው የእግር ኳስ ተጫዋች ጆርጅ ዊያ? ለ12 ዓመታት አገልግለው ስልጣን እያስረከቡ ያሉትን የአሁኗን ፕሬዝደንት ኤለን ጆንሰን ሰርሊፍን የሚተካው ከሁለቱ እጩዎች አንደኛው ነው። ለማንኛውም ቆጠራው እየተካሄደ ለሁለቱም የተሰጡ ድምጾች አንዱ ባንዱ ላይ እየተደመረ ቁጥሩም ለሁለቱም እያሻቀበ ነው። የቀድሞው የጎል ሱሰኛ ዊያ ግን አሸንፊያለሁ እያለ ነው።
በጣም ተደስቻለሁ፣ እንደማሸንፍም አውቃለሁ። እኔ ከሽንፈት ጋር ጉርብትና የለኝም። የዛሬው ድሌ የሚያጠራጥር አይደለም፣ አሸንፋለሁ።
ጆርጅ ዊያ ከላይቤሪያውያን አብዛኞቹ ድምፅ የእርሱ እንደሆነ ነው የሚናገረው። ይሁን እንጂ ተቺዎች 51 ዓመቱን ዘንድሮ በደፈነው ዊያ ብዙዎች ምቾት አይሰማቸውም። የተጨበጠ የፖለቲካ ሆነ የአስተዳደር ልምድ የለውም። የቦአካይ ተቀናቃኞች ደግሞ የራሳቸው መከራከሪያ አላቸው። የ73 ዓመቱ እጩ የፕሬዝደንት ሰርሊፍ ምክትል ፕሬዝደንት በነበረባቸው ዓመታት እምብዛም የሚያጠረቃ ተግባር ፈጽመው አልታዩም ባይ ናቸው። የድምፅ አሰጣጡ ይህ ነው የሚባል የገዘፈ ችግር ሳይታይበት መካሄዱንና መጠናቀቁን የቀድሞውን የናይጄሪያ ፕሬዝደንት ጨምሮ ሌሎችም የታከሉበት ዓለም አቀፍ የታዛቢዎች ቡድን መስክሯል።
መቼም አንድ ሰው ማሸነፍ አለበት። ያ ሰው ደግሞ ላይቤሪያዊ ነው። የሚሸነፈውም ሰው ላይቤሪያዊ ነው። ካሸነፍክ ታከብረዋለህ። ስታከብረው ደግሞ በብሔራዊ ደረጃ ነው የምታከብረው፣ ምክንያቱም የሁለቱም ፕሬዝደንት ነህና። ከተሸነፍክም ሽንፈትህን በክብር ትቀበላለህ።
የትናንቱ ድምፅ እጅግ የተቀራረበ በመሆኑ ውጤቱን በይፋ ለማሳወቅ ምናልባት ጥቂት ቀናት መጠበቅ ሳያስፈልግ እንደማይቀር ቆጣሪዎቹ ፍንጭ ሰጥተዋል። ሁሉም ነገር እስካሁን ባለው ሁኔታ ከቀጠለ ላይቤሪያ በሰባ ዓመታት ውስጥ የምታየው የመጀመሪያው ሰላማዊ የስልጣን ሽግግር ይሆናል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንና የሩሲያው አቻቸው ሰርጌይ ላቭሮቭ የኮሪያ ባህረ ገብ አካባቢ ከኒውክሌር ነጻ እንዲሆን የሚያስችል የዲፕሎማሲ መፍትሄ ላይ እንዲደረስ መስራታቸውን ሊቀጥሉ ተስማምተዋል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ስቴት ዲፓርትመንት ዛሬ ባወጣው መግለጫ መሰረት ትናንት ማክሰኞ በቴሌፎን የተወያዩት ሁለቱ የውጭ ጉዳይ ሚኒስትሮች የሰሜን ኮሪያ የኒውክሌር መርሃ ግብር የሰላም ጠንቅነትና ያቺ ሀገር ባለ ኒውክሌር መሳሪያ ኃይል እንድትሆን ዩናይትድ ስቴትስም ሆነች ሩሲያ እንደማይቀበሉ ተነጋግረዋል ብለዋል። የሩሲያ የውጭ ጉዳይ ሚኒስቴር ትናንት በወጣው መግለጫ በበኩሉ የዋሽንግተን የወራሪነት አነጋገር ባለው ኮሪያ ባህረ ገብ ላይ ውጥረቱን አባብሶታል ብለዋል። ሚስተር ላቭሮቭ ይህንኑ ለዩናይትድ ስቴትስ አቻቸው ሬክስ ቲለርሰን አስታውቀዋቸዋል። ያ ደግሞ በሩሲያ ዘንድ ተቀባይነት እንደሌለው ነግረዋቸዋል ይላል። ይህ በዚህ እንዳለ የዩናይትድ ስቴትስ የገንዘብ ሚኒስቴር በሁለት የሰሜን ኮሪያ ባለስልጣናት ላይ በሀገሪቱ የተወንጫፊ ሚሳኤል ግንባታ መርሃ ግብር ጉዳይ በተጫወቱት ሚና የተነሳ ማዕቀብ ጥሎባቸዋል። ዩናይትድ ስቴትስ ይህን እርምጃ የወሰደችው የተባበሩት መንግስታት የጸጥታ ምክር ቤት ሰሜን ኮሪያ የምታስገባውን ነዳጅ መጠን የሚገድብ ውሳኔ በሙሉ ድምጽ ማጽደቁን ተከትሎ ነው። ከሰሜን ኮሪያ በሚወጡም ሆነ በሚገቡና የተከለከሉ ጭነቶችን ይዘዋል ተብለው የሚጠረጠሩ መርከቦች ላይ ፍተሻው እንዲጠብቅም የጸጥታ ምክር ቤቱ ውሳኔ ፈቅዷል።
የዩናይትድ ስቴትስ የቀድሞ ፕሬዚደንት ባራክ ኦባማ ለእንግሊዝ ልዑል ሃሪ በሰጡት ቃለ መጠይቅ ኢንተርኔት የደቀነው አንዱ አደጋ ሰዎች በተወሰኑ ጉዳዮች ወይም በአንድ ጉዳይ ላይ የተለያዩ እውነቶችን እንዲይዙና በወቅቱ የያዙትን አድሏዊ አመለካከት በሚያጠናክሩ መረጃዎች እንዲከበቡ ማድረጉ ነው ሲሉ አስገንዝበዋል። ልዑል ሃሪ ሚስተር ኦባማን ያነጋገሯቸው ባለፈው መስከረም ለቢቢሲ ራዲዮ ፍሪላንስ ዘጋቢ ሆነው ይሰሩ በነበረበት ጊዜ ነው። ለሁለት የስልጣን ዘመናት በዩናይትድ ስቴትስ ፕሬዚደንትነት ያገለገሉት ሚስተር ኦባማ በኢንተርኔት የተሰባሰቡ ማህበረሰቦችን ከዚያ መድረክ ወጣ ብለው ሰዎች እርስ በርስ እንዲተዋወቁ እድል መስጠት ያስፈልጋቸዋል ብለዋል። ፕሬዚደንት ኦባማ ጋዜጠኛ ሆነው ሲያነጋግሯቸው የነበሩትን ልዑል ሃሪን ሲያነጋግሩ ባልተለመደ ሁኔታ ለጋዜጠኛ ልዑልነቶ፣ ታላቅነቶ እያሉ ያነጋግሯቸው ነበር።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሚቀጥለው ወር በሩሲያ መሪነት ሶቺ ላይ የሚከፈተው የሶሪያ የሰላም ድርድር ከሶሪያ ሕዝብ ዘንድ ሰፊ ድጋፍ ያለው መሆኑን እና የተባበሩት መንግስታት ድርጅት ለሚሸመግለው የሰላም ሂደት መሰረት የሚጥል እንደሚሆን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። ላቭሮቭ ይህን የተናገሩት 40 የሶሪያ ሽምቅ ተዋጊ ቡድኖች አንድ ላይ ሆነው በወሰዱት አቋም ሩሲያ የመንግስታቱን ድርጅት የሰላም ሂደት በብልጠት ጠልፋ ልታደናቅፍ እየሞከረች ናት ብለው በመወንጀል በሶቺው ጉባኤ ላይ አንካፈልም ካሉ በኋላ ነው። ሩሲያ የምትፈልገው ፕሬዝደንት ባሻር አልአሳድ ከስልጣን ይውረዱ የሚለውን ጥያቄያችንን እንድናነሳ ነው ሲሉ አማጽያኑ ከሰዋል። በሰላም ድርድር የሚሸመግል ከወገንተኝነት ነጻና ሀቀኛ ሊሆን የሚገባ ሆኖ ሳለ የሶሪያ መንግስት ከማንኛውም ኃይለኛ ደጋፊ የሆነችው ሩሲያ ግን ሀቀኛ ወይም ነጻ አይደለችም ብለዋል አማጽያኑ።
ኢየሩሳሌም የሚገኘው የተቀደሰው ምዕራባዊ ግንብ አቅራቢያ የሚገነባው የባቡር ጣቢያ በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስም እንዲሰየም የእስራኤል የትራንስፖርት ሚኒስትር ሀሳብ አቀረቡ። ፕሬዚደንት ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች ብለው እውቅና መስጠታቸውን ተከትሎ ሚኒስትሩ ይዝራኤል ካትስ ይህን ሀሳብ ያቀረቡት በቅርቡ በተካሄደ የሀገራቸው የባቡሩ መስመር ዋና ስራ አስኪያጆች ስብሰባ ላይ ሲሆን በቅርቡ የሚከፈተው የፈጣን ባቡር መስመር ወደ ምዕራባዊው ግንብ እንዲዘልቅና እዚያም አዲስ የባቡር ጣቢያ እንዲሰራ ይጠይቃል። ፕሬዚደንት ትራምፕ ኢየሩሳሌምን የእስራኤል ዋና ከተማነት በማወቅ በጀግንነት ስለወሰዱት ታሪካዊ ውሳኔ የባቡር ጣቢያው በስማቸው ይሰየም ሲሉ ነው ሚኒስትሩ ሀሳብ ያቀረቡት። ሀሳቡ ከዓለም አቀፉ ማህበረሰብ ተቃውሞ እንደሚገጥመው ተገምቷል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
America.
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ታህሳስ 18 ምሽት ፕሮግራማችን ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ ይገኛሉ ያሏቸውን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ እያደረጉ መሆናቸውን አስተባባሪዎቹ ለአሜሪካ ድምፅ ገልጸዋል። አጠቃላዩ የእስረኞች ቁጥር ለጊዜው እንደማይታወቅ የገለጹት የዘመቻው አስተባባሪዎች በኦሮሚያና በአማራ የተቃውሞ እንቅስቃሴዎች ላይ ተሳትፋችኋል በሚል በሽብር የተከሰሱ ሰዎች ቁጥር ከ1500 እንደሚበልጥ ይናገራሉ። በአሁኑ ጊዜ 900 ለሚሆኑ እስረኞች ጥብቅና ከቆሙ ጠበቆች ጋር የተወሰኑት ለአሜሪካ ድምፅ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እንደሚሰቃዩ ከመግለጽ ጀምሮ ድብደባና ሌሎችም የማሰቃየት አድራጎቶች ወይም ቶርቸር እንደሚፈጸምባቸው ለዳኞች እንደሚናገሩ አመልክተዋል። ይህ ዘገባ በአሁኑ ሰዓት እየተጠናቀረ ነው፣ እንደደረሰን እናሰማችኋለን። የምሽቱ አብይ ርዕስ ዘገባችን ነው። ወደ ተከታዩ የመጽሔት ርዕስ እንሸጋገር።
እየተካሄዱ ያሉ እስራቶች ሰላማዊ የትግል እንቅስቃሴያቸውን እያወኩ መሆናቸውን የስልጤ ዞን የሰማያዊ ፓርቲ አመራር አባል አስታወቁ። የፓርቲው ልሳኔ የሆነውን ጋዜጣ መሸጥና ማስነበብን ጨምሮ ሌሎች እንቅስቃሴዎችም እየታወኩ መሆናቸውን እኚሁ የአመራር አባል ለቪኦኤ ተናግረዋል። እስክንድር ፍሬው ተጨማሪ አለው።
የስልጤ ዞን የሰማያዊ ፓርቲ ሰብሳቢ የሆኑት ኢብራሂም ከድር ለመንጎ በስልክ እንዳስረዱት አባሎቻቸው እየታሰሩ እንቅስቃሴያቸው እየታወከ ነው። ከዞኑ 8 ወረዳዎች አንዱ በሆነው ላንፋሩ ወረዳ ጥሯ ከተማ የታሰሩትን የፓርቲውን የጠቅላላ ጉባኤ አባል የአቶ ሻፊ ከድርን ሁኔታ ደግሞ በማሳያነት ጠቅሰዋል።
ሻፊ ከድር ይባላሉ። የሰማያዊ ፓርቲ የጠቅላላ ጉባኤ አባል ነው። በሰጣቸው ኃላፊነት መሰረት በስልጤ ዞን በ8ቱም ወረዳዎች ተዛዙረው እንዲያደራጁ የፓርቲው ስራ እንዲሰሩ በተሰጣቸው እውቅና መሰረት ሲንቀሳቀሱ የቆዩ ናቸው እስካሁንም ማለት ነው። ስለዚህ አሁን ባለፈው ቅዳሜ ሳምንት ና ተብለው ተደውሎላቸው የሆነ መዝናኛ ቦታ አለ፣ እዛ ያው ተደውሎላቸው ሲሄዱ
የት ወረዳ የት ከተማ?
ላንፍሮ ወረዳ ጥቁራ ከተማ ውስጥ ያው ተደውሎላቸው የቀበሌው አስተዳዳሪ የሆኑት ይክናቸው ደውለው ጠርተውት ሲሄድ ትራፊክ ፖሊስ ነበረው ቦታው ዘይኑ ይባላል በሞተር ጭኖት ያው ፖሊስ ጣቢያ ወስዶ ደብድቦ አስገብቶታል። ሻፊ ሁለተኛው በደም ይላል በሌላ ኬዝ ሁለተኛው ሰው የተያዘው ያው ከድር ስራጅ ነው የሚባለው ተይዞ እሱ ማረሚያ ውስጥ ገብቷል።
አቶ ከድር ለየት ባለ ጉዳይ ነው የታሰሩት ብለውኛል። ምንድን ነው የአቶ ከድር ጉዳይ?
ያው ላንፍሮ ወረዳ ውስጥ የሆነ መሬት ነው በሚል እስካሁን ያው 30 ዓመት ይሆናል ሰዎቹ ሰፍረውበት ይገኛሉ። ያንን ተነሱ ቤታቸውን አፍርሱ ሲባሉ አይ ብሎ ይሄ ውክልና ወስዶ እስከ ፌዴራል ድረስ ሄዶ ሲጠይቅ የነበረ ሰው ነው።
እስቲ ነገረ ኢትዮጵያን አስነብበዋል በሚል ታሰሩ ስላሏቸው ሰው ይንገሩኝ የበለጠ በትክክል ምክንያቱ እሱ ነው የታሰሩበት? ምንድን ነው ማረጋገጫችሁ በዛ ምክንያት እንደታሰሩ?
አንደኛ የሚያቀርቡት ምክንያት ይሄ የሽብር ወረቀት ነው በሚል ነው። ያው ጋዜጣ የታተመው ሰላምና ብርሃን ከሚባል የመንግስት ጋዜጣ ማተሚያ ቤት ነው።
ብርሃንና ሰላም ነው የታተመው?
አዎ፣ ከዛ ውስጥ ነው የታተመው። ያንን ደግሞ እነሱ ይሄን ማተሚያ ቤት እኛ አናውቀው፣ ስለዚህ የሽብር ወረቀት ሲበትን ነው እንደው መርማሪ ፖሊስን ጭምር አንተ ሰው ዳቦ ይበትናል አንተ ጋዜጣ ትበትናለህ በሚል ጭምር ነው ሲጠይቁ ተነበሩት ማለት። ስለዚህ ያንን አናውቀው ፌዴራል ልከናል በሚል ነው እስካሁን ማቆያ ለተደጋጋሚ ለሁለተኛ ዙር አሁን ስድስት ቀን ተጠይቆበታል። ሁለተኛ ዙር ማለት ነው።
ስለዚህ ፍርድ ቤት ቀርበዋል ማለት ነው።
ፍርድ ቤት ቀርቧል። አሳዝኖ ሁለት ጊዜ ተጠይቁበት፣ አንድ ጊዜ ሰባት ቀን ተጠይቁበት፣ አሁን ደግሞ ለስድስት ቀን ተጠይቀበት ማለት ነው።
እርስዎ እንደ ፓርቲው አመራር ወደ ወረዳው አስተዳደር ወይም ወደ ዞኑ በመሄድ ምክንያቱ ምንድን ነው የታሰሩበት በሚል ለማጣራት ያደረጉት ጥረት አለ?
እንደኛ ያው ያደረግነው ጥረት ያው ከድርጅት ጉዳይ ኃላፊ ጋር ለመነጋገር ሞክረናል። እዚህ ላይ
ከድርጅት ጉዳይ ኃላፊ ማለት ከስልጤ ዞን የድርጅት ጉዳይ ኃላፊ
ወረዳው
የደሂድን የድርጅት ጉዳይ ኃላፊ ማለት ነው።
አዎ፣ እሳቸው ጋር ለመነጋገር ሞክረናል። አቶ ወንድምና አለ ይባላሉ። ያው ከነሱ ጋር የመግባባት አልቻልንም። ችግር ነው ያሉት ከጥቃ
ያቶ ኢብራሂም አስተያየት አዲስ አበባ የሚገኙት የሰማያዊ ፓርቲ አመራሮች የሰጡትን መረጃ ያጠናከረ ነው። ከስልጤ ዞን በተጨማሪ በደቡብ ጎንደር ወረታ ከተማም እንደዚሁ የፓርቲው ልሳን የሆነውን ነገረ ኢትዮጵያ ጋዜጣ አስነብባቸዋል የተባሉ አራት አባላት በእስር ላይ እንደሚገኙ ነው አመራሮቹ ያመለከቱት። በተለይም የስልጤ ዞን ላንፋር ወረዳ አስተዳዳሪ የሆኑትን ያቶ ሐሰን ኑራቱን ምላሽ ለማግኘት ሞክሬያለሁ። በስልክ ግንኙነት መቆራረጥ ተስተጓጉሏል። በተጠቀሰው ደረጃ ያለ የሰማያዊ ፓርቲ አባል መታሰሩን ግን እንደማያውቁ ነው የተናገሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እንሸጋገር። የኮንጎ ዲሞክራሲያዊት ሪፐብሊክ የሚበዙት የደቡብ ሱዳን አማጽያን ሳይሆኑ እንዳልቀሩ የተጠረጠሩ ድንበሯን አቋርጠው በመጉረፍ ላይ የሚገኙ ስደተኞች ሁኔታ የከሰተውን ለመቋቋም ብርቱ ጥረት ይዛለች። የጦር ሰራዊቷ በበኩሉ እስካሁን 9 ያህል ተጠርጣሪዎችን በቁጥጥር ስር ማዋሉ ይፋ ተደርጓል። የቤተሰቦቻቸው አባላት ግን የተያዙት ሰዎች ተራ ስደተኞች እንጂ የአማጽያን ቡድኑ አባላት አይደሉም ሲሉ እንዲለቀቁላቸው እየጠየቁ ነው። ሪፖርተራችን ጄሰን ፓቲንኪን ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
የደቡብ ሱዳን መንግስት በአንድ የአገሪቱ ደቡብ ምዕራብ ግዛት የሚገኝ የአማጽያኑን የጦር ካምፕ ከተቆጣጠረበት ካለፈው ሳምንት አንስቶ በብዙ መቶዎች የሚቆጠሩ ስደተኞች አካባቢውን ጥለው ወደ ኮንጎ ዲሞክራሲያዊ ሪፐብሊክ በመፍለስ ላይ ናቸው። ከነኚህም ውስጥ አንዳንዶቹ የአማጽያኑ ሚሊሻዎች በመሆናቸው ግጭቱ ድንበር ተሻግሮ እንዳይቀጥል የሰጋችው ኮንጎ ታዲያ በአማጽያኑ ተዋጊነትና ጀሌነት የጠረጠረቻቸውን በማሰር ላይ ትገኛለች። ስደተኛ አባላቱ ግን የተያዙት ወጣቶች ከምኑም የሌሉበት ናቸው እያሉ ነው። ባለፈው ሳምንት ከአንድ የመቆጣጠሪያ ኬላ አቅራቢያ በኮንጎ ጦር ሰራዊት አባላት ስለተያዙትና አሁንም ድረስ ከወታደሮቹ እጅ ስለሚገኙት ወንድማቸው የተናገሩት ግሬስ ጋባ ቁጥሩ 30,000 የሚደርስ ስደተኛ በማስተናገድ ላይ በምትገኘው የድንበር ከተማ አባ ከተጠለሉ ደቡብ ሱዳናውያን አንዷ ናቸው። ባለፈው የጥር ወር ሁለቱም በተመሳሳይ በስደተኝነት እውቅና ተሰጥቷቸው ቢመዘገቡም ባለፈው ሳምንት ደቡብ ሱዳን ውስጥ ዳግም ያገረሸውን ውጊያ ተከትሎ ወንድማቸው የቤተሰብ አባላትን ለመታደግ ወደዚያ ማቅናቱን ይናገራሉ።
Among us 8, only my brother was arrested.
ከስምንታችን መካከል አንድ እርሱ ወንድሜ ብቻ ነው የታሰረው ነው የሚሉት ጋባ። እንደሚመስለኝ ወንድሜ ተዋጊ ወታደር መስሏቸው ይሆናል፣ ነገር ግን እርሱ ተዋጊ ወታደር አይደለም ብለዋል። ምን ያህል ሰዎች በአማጽያኑ ቡድን አባልነት ተጠርጥረው እንደተያዙ በውል ባይታወቅም ለመገናኛ ብዙሃን ይፋ መግለጫ ለመስጠት እንዳልተፈቀደላቸው የሚናገሩ የመንግስት ምንጮች ግን እስካሁን 9 ሰዎች በሰራዊቱ ቁጥጥር ስር መሆናቸውን ነው ያመለከቱት። የስደተኞቹ ተጠሪዎች ታዲያ የተያዙትን ደቡብ ሱዳናውያን ቁጥር 17 ያደርሱታል። አሌክሲ ካባምቢ በኮንጎ ብሔራዊ ስደተኞች ኮሚሽን የአባ ከተማ ተጠሪ ናቸው። የአማጺው ተዋጊዎች ከዚያ ሲገቡ ትጥቃቸውን ያወረዱ፣ ከቡድኑ ጋር የነበራቸውን ግንኙነት ያቋረጡ አሊያም አጋርነታቸውን ያነሱ ቢሆን እንኳን በስደተኝነቱ ቅና ሰተን አንቀበላቸውም እያሉ ነው።
Once you've carried a weapon, you cannot be accorded.
አንድ የጦር መሳሪያ አንግበህ የተሰለፈ ከነበርክ በሲቪል ስደተኝነት ውቅና ተሰጥቶ ጥገኝነት አታገኝም። ጥገኝነት ተሰጥቶ ከሆነ እንኳ ቀደም ሲል በወታደራዊ ተዋጊነት መሳተፍን የሚያሳይ መረጃ ከተገኘብህ ያ ቀድሞ የተሰጠህ ጥገኝነት መብት ይገፈፋል።
በአባ ከተማ የደቡብ ሱዳናውያን ስደተኛ ማህበረሰብ ሊቀመንበር ሊዋ ሞሪስ ታባን በበኩላቸው ግን ሲቪል ሆኖ የኮንጎን ምድር የረገጠ ስደተኛ ቀደም ሲል በተዋጊነት ተሰማርቶ የነበር ቢሆን እንኳን በስደተኝነት መመዝገብ መቻል አለበት ይላሉ። አላን ቦስዌል የስደተኞች ጉዳይ አጥኚ ናቸው። የደቡብ ሱዳን መንግስት ተዋጊዎች የኮንጎን ድንበር አቋርጦ በተገኙ ጊዜ ወደ አገራቸው እንዲመለሱ ይደረጋሉ። ነገር ግን የአማጽያኑ ተዋጊዎች በተመሳሳይ ሁኔታ ውስጥ ሆነው ሲያዙ ግን ሁኔታው ያን ያህል ቀላል አይደለም ባይ ናቸው።
Some want to be demobilized and be settled as refugees, but others will later want to return back and fight.
አንዳንዶች ቀድሞ የነበራቸውን የተዋጊነት ማንነታቸውን ጥለው በስደተኝነት መቀጠል ሲመርጡ ሌሎች ደግሞ ቆይተው ወደ መጥበት በመመለስ በውጊያው ለመሳተፍ ያቀዳሉ። ማን በእርግጥ ውጊያውን እርግፍ አድርጎ ለመተው እንደወሰነ፣ ማንኛው ደግሞ አገግሞና ራሱን አጠናክሮ ለውጊያው ለመሰናዳት እንደመጣ መለየት በእጅጉ አዳጋች ነው።
የደቡብ ሱዳን የእርስ በርስ ውጊያ እስከቀጠለ የኮንጎን ፈተና ከደቡብ ሱዳን በሚያዋስናት ድንበሯ ከሁለቱ ወገኖች ተዋጊዎች ጉዳይ ጋር የተያያዘው ግብግቧም ቀጣይነት አይቀሬ ነው።
የምሽቱ አብይ ርዕስ ደርሶናል። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ ይገኛሉ ያሏቸውን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ ለአሜሪካ ድምጽ ገልጸዋል። አጠቃላዩ የእስረኞች ቁጥር ለጊዜው እንደማይታወቅ የገለጹት የዘመቻው አስተባባሪዎች በኦሮሚያና በአማራ የተቃውሞ እንቅስቃሴዎች ላይ ተሳትፋችኋል በሚል በሽብር የተከሰሱት ሰዎች ቁጥር ከ1500 እንደሚበልጥ ይናገራሉ። በአሁኑ ጊዜ 900 ለሚሆኑ እስረኞች ጥብቅና ከቆሙ ጠበቆች መካከል የተወሰኑት ለአሜሪካ ድምጽ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እንደሚሰቃዩ ከመግለጽ ጀምሮ ድብደባና ሌሎችም የማሰቃየት አድራጎቶች ወይም ቶርቸር እንደሚፈጸምባቸው ለዳኞች እንደሚናገሩ አመልክተዋል። ዝርዝሩን ጽዮን ግርማ ይዛለች።
ዛሬ ረቡዕ ታህሳስ 18 2010 ዓ.ም ምረት በድረገጽ ላይ የበይነ ዘመቻው እንዲደረግ የመጀመሪያውን ሐሳብ ያቀረበው ነገረ ኢትዮጵያ የሚል ጋዜጣ አዘጋጅ የነበረውና እርሱም ታስሮ የተፈታ በፍርድ ቤት የተለያዩ ችሎቶች እየተገኘም የፍርድ ቤት ውሎችን በማህበራዊ ሚዲያ ላይ የሚያቀርበው ጌታቸው ሽፈራው ለአሜሪካ ድምጽ እንደተናገረው በአስተሳሰባቸው በአመለካከታቸውና በሚጽፉት ጽሑፍ የታሰሩ ሰዎች ቁጥር በይፋ የሚታወቅና የተመዘገበ አይደለም ይላል። በተለይ ከሁለት ዓመት በፊት በኦሮሚያና በአማራ ክልል ከነበረው ህዝባዊ ተቃውሞ በኋላ በጣም ብዙ የፖለቲካ እስረኞች በእስር ላይ እንደሚገኙ ይናገራል።
ነገር ግን የእነሱ ጉዳይ የሚከታተል ሰው በጣም ትንሽ ነው። እነሱ በጣም ብዙ በደል ይደርስባቸዋል። ይሄ በደል የሚነገረው ፍርድ ቤት ብቻ ነው። እነሱም ደግሞ የተወሰኑት እንደውም አቤቶታቸውም በቃል መናገርም ባህል ይሻላል ነበር ጽሁፍ አቅርቡ ነው የሚባለው። ፍርድ ቤትን ተጋፍተው የሚያቀርቡ የተወሰኑ ሰዎች አሉ። የእነሱንም በደል ለህዝብ የሚያደርሰ የተወሰነ ሰው ነው። ስለዚህ አብዛኞቹ እስረኞች በደል አይታወቅም። የታሰሩት እንኳን በስም ደረጃ የሚያስታውሳቸው ሰው የለም። በዚህ የተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያውቅ ሰው እንዲያስታውስ በደላቸውም ደግሞ በተደራጀ መልኩ ቢያንስ አንድ ክፍል እንድናስታውስ ነው ዋናው ዓላማው።
ከአርበኞች ግንቦት ሰባትና ከኦነግ ጋር አብረዋል በሚል ክስ የተመሰረተባቸው 560 የሚደርሱ ሰዎች ስም ተመዝግቦ በዘመቻው ላይ ይፋ እንደተደረገ ጌታቸው ገልጾ በተጨማሪም የተፈረደባቸው በቀጠሮ የሚመላለሱና የሚታወቁ ከ1500 በላይ እንደሚሆኑ ይናገራል። የዞን 9 የኢንተርኔት አምደኛውና ከአንድም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ የህሊና እስረኞችን እናስታውሳቸው በሚለው የበይነ መረብ ዘመቻ ላይ አንዱ አስተባባሪ ነው። በዚህ ዘመቻ በእስር ላይ የሚገኙ የፖለቲካ እስረኞች ከነስማቸውና ከደረሰባቸው አሰቃቂ የሰብአዊ መብት ጥሰት ጋር ይታወሳሉ ብሏል። ሴቶቹንና ወንዶቹን እስረኞች ለማስታወስ በተሰራ የተለያየ የካርቱን ፊት አልባ ጥቁር ምስል የፌስቡክ መለያ ፎቶአቸውን በመቀየር ታውሰዋል ብሏል።
እኛም ጥሪ ስናደርግ ጌታቸው ሽፈራው ነበር መጀመሪያ ሀሳቡን ያመጣው። ከዛ በኋላ ተነጋገርንበትና ጥሪ ስናደርግ ሁሉም ሰው ስለሚያውቀው ሰው ይጻፍ፣ እዚህ አጋጣሚ ያስተዋውቅ ነው፣ ምን አይነት ስራ እየተሰራ ነው፣ እስረኞች እንዴት የተያዙት የሚለውን ነው። አላግባብ መብታቸው የተጣሱ ተሳሰብ ወይም በአመለካከት ልዩነታቸው ለስር የተዳረጉ ሰዎች በሙሉ እንዲታሰቡ ነው የሚያፈልገው እንጂ እከሌ ወይም እከሌ ብለን ለይተን ያልነው ነገር አይደለም።
በዚህ መሰረት በዚህ ዘመቻ ላይ የተሳተፈ ሰው በሙሉ በማህበራዊ ሚዲያ ላይ ስለሚያውቀው እስረኛ ሲጽፍ ውሏል ብለዋል። አብዛኞቹ ስማቸው ተጠቅሶ የታወሱት እስረኞች በፍርድ ቤት እየቀረቡ በእስር ላይ ባሉበት ወቅት የደረሰባቸውን የሰብአዊ መብት ጥሰት የገለጹት ናቸው። ጌታቸው ሽፈራው እስረኞቹ በየችሎቶቹ የሚያሰሟቸው ሰቆቃዎች ለመስማትም የሚከብዱ ናቸው ይላል።
በአብዛኛው ብልታቸው ላይ ውሃ ማንጠልጠል አለ። በኤሌክትሪክ ገመድ ይገርፉና የሚሉት አብዛኛዎቹ መከላከያ ምስክርም ሲያቀ በየቀኑ መሰቀል አለ። በተለይ በዚህ ከቃጠሎ ጋር በተያያዘ የሚሰማው በጣም አስቸጋሪ ነው። አራጋ ሁሉ ተሰቅለናል እንደሚሉት ካቴና ለወሪያን መታሰር እሱን የመንግስት ሰብአዊ መብት ኮሚሽን ራሱ ያረጋግጠው ነው። የመንግስት የሰብአዊ መብት ኮሚሽን የሚተች ነው። በአብዛኛው የተፈጸመብንን በደል እያወጣልን አይደለም የሚሉት ነው ተከሳሾች። እንደውም በቅርቡም ፍርድ ቤት ላይ ያቀርበዋል። እሱ እንኳን በሶስት መዝገቦች ያወጣው ግርፋት እንዳለ፣ በሚስማር ጉልበት መመታት እንዳለ እና ደግሞ ያለ ካቴና ምልክት ሁሉ እንዳለ ነው ሪፖርት ላይ የተጠቀሰው። ከዚህ ባሻገር ደግሞ አሁን ፍርድ ቤት ሱሪያቸውን እያወለቁ ልብሳቸው እንደተኮላሸ ያሳያሉ። ለምሳሌ አቻለ ደስ የሚባል ተከሳሽ ልብሱ እንደተኮላሸ ያሳያለ። ትናንት እንኳን አድነት ሹም የሚባል ሶስት ጊዜ ሃይላንድ ውሃ አንጠልጥለውብኛል ብሎ ለፍርድ ቤት ትናገራለ። በአብዛኛው ሰው ከፍርድ ቤት ነው ሽንኳ ስዘግቢ፣ አንዳንዱ ሰው እውነት እንኳን አይመስለውም። ሄዶ ሱሪን ሲያወልቅ እስካላየ ድረስ ጥፍር የተነቀለ ጥፍር እስካላየበት ምናምን እንኳን አለ። ከዘግናኝነቱ የተነሳ ሰብአዊ መብት ጉዳዮች ብቻ ሳይሆን በደል ያጋልጡ ሚዲያዎችና ተቋማት ካለመኖራቸው የተነሳ ሰው አያምኑ። እንደዚህ ሲሆን ግን በጣም ለበርካታ ሰው አንደኛ ለበርካታ ሰው ይደርሳል ነው። ሁለተኛ ደግሞ ቢያንስ እነዚህ የሚጮህላቸው ሰው ስለሌላቸው ሰዎች ማንም የለንም ብለው ነው የሚያስቡት። እነሱ ማህበራዊ ሚዲያ እንኳን ስማቸው ሲጠቀስ እንደ ትልቅ ነገር ነው የሚያዩት። እነሱን ከጎናቸው እንደሆንን ለማሳየት
በኢትዮጵያ እስር ቤቶች ውስጥ ጋዜጠኞች፣ የፖለቲካ ፓርቲ መሪዎች፣ በህዝባዊ ተቃውሞ እንቅስቃሴ ላይ የተሳተፉ፣ ያልተሳተፉ ወጣቶች፣ በአጠቃላይ በጸሐፊነታቸውና በፖለቲካ አቋማቸው አሸባሪ በሚል ክስ በእስር ላይ እንደሚገኙ ይናገራሉ የዘመቻው አስተባባሪዎች። እነዚህ ቢያንስ በአንድ ቀን ሊታወሱ በደላቸውም ሊሰማ ይገባል ይላሉ። ናትናኤል ያለም ዘውድ ከሁለት ዓመት በላይ ታስሮ የተፈታ ነው። የእስረኞቹ ቁጥር፣ ማንነትና የሚደርስባቸው በደል የተለያየ ነው ይላል። አንዳንዶቹ ፍርደኞች ሰው እንዲጠይቃቸው እንኳን አይፈቀድም ብሎናል።
እኔ ዳንኤል ሽበሺ ጋዜጠኛ ተመስገን ደሳለኝ እነ እስክንድር ልንጠይቅ ሄደን ተከልክለን ፌዴራል ማረሚያ ቤቶች አስተዳደር ዋና ኮሚሽን ጋር ሄደን በማረሚያ ቤቱ ስራ ጣልቃ አንገባም ብሎን ኮሚሽኑ ራሱ ሰብአዊ መብት ኮሚሽን ሄደን ገና ቀጠሮ ተይዞልናል እነሱን እንኳን ለመጠየቅ ማለት ነው። እና እነ እስክንድር እንግዲህ እስክንድር 18 ዓመት ፍርደኛ ነው። አንዷለም እድሜ ልክ ፍርደኛ ነው። ቤተሰብ ሶስትና አራት ሰው ብቻ እንዲጠይቃቸው ተፈቅዶ ሰዓት ተመድቦላቸው ተከልክለው ከዚህ በላይ ይህን ሁሉ ዓመት እየታሰሩ ከዚህ በላይ በደል የለም። ያጠፉት ጥፋት የለም። በማረሚያ ቤት ደረጃ እንኳን ብታጠፊ አንድ ሰው አራት ወር ነው በዲሲፕሊን ሊቀጣ የሚችለው። ጥፋት እንኳን ጥፋት ተገኝቶበት ቢሆን ሰው ሶስት አመትና አራት አመት ቤተሰብ ተከልክሎ ምናምን መኖር አይችልም። ስለዚህ የምናውቃቸውን እንደዚህ አይነት ነገሮች እያስታወስን ህዝብም እንዲያውቀው እያደረግን ሌላ የሰብአዊ መብት ኮሚሽኖችን ምኖችም እንዲያውቁት እያደረግን ያው እነሱን የማበረታታት ነው ያዝነው።
አቶ ወንድሙ ኢብሳ ከ2008 ጀምሮ ጠበቃ የማቆም አቅም የሌላቸውን በነጻ አገልግሎት ከመስጠት ጀምሮ ለ600 እስረኞች አገልግሎት እየሰጡ እንደሚገኙ ይናገራሉ። ከነዚህ እስረኞች መካከል አብዛኞቹ በምርመራ ወቅት የደረሰባቸውን አሰቃቂ የምርመራ ተግባር ለፍርድ ቤት ያስረዳሉ ብለዋል።
አሁን አስኳቸው እንደነገርኩ ወደ 600 የምጠጋ የሽብርተኛ ተጠርጣሪ እያንዳንዱ ደም እስከሚተፋ ድረስ ያ ፍርድ ቤትም ላይ በመሰክሩት ነው። ጥፍራቸው ተነቅሎ እጅግ በጣም ተንጠልጥሎ ወደ ላይ ሰማይ ላይ ተንጠልጥሎ ጭንቅላታቸው ላይ በጫማ ቆሞ ጭንቅላታችን ላይ ቆሞ ይሄ ምስክሮችና ራሳቸውን ሲከላከሉ በችሎት የሚያሰሙት ነው። ማዕከላዊ ስታለ ድብደባ በጣም ገደብ የለውም። አብዛኛው 90% ከዓለም ላይ ያለ የስቃይ የድብደባ ስቃይ ሁሉ የሚጠቀምባቸው ናቸው። በጣም የሚያሳዝንሽ ደግሞ አንዱን እያሰቃዩ እየገረፉ አንደኛን እዛ አስቀምጠው አንተም እንዲህ ከምትሰቃይ ከምትገረፍ በቶሎ እኛ የምንነግርህን ነገር እመን። ይህ የሚባለው ግማሹ ኦነግ ግማሹ ግንቦት ሰባት ይህንን እመኑ ተብሎ ምንም ነገር ሳያነቡ እስረኞች የምናገሩት ጭንቅላታችን ላይ ቆሞ ጭንቅላታችን በዚህ በከራካ በሚል በዚህ በወታደሩ ጫማ እየተቀጠቀጥን ጥፍር ተነቅሎ ጭንቅላት ተሰንክቶ ያሳያሉ። በፍርድ ቤቱ ውስጥ ፍርድ ቤቱ ለፍርድ ቤቱ ክብርን አይፈቅድም ወይም ደግሞ አያስፈልግም ተው ይላሉ እንጂ ይህን ካለው ኢትዮጵያ ተጨባጭ ሁኔታ አንጻር አብዛኛው ወጣት ኦሮምኛ እንጂ አማርኛ አይችላል። በኦሮማ ክልል አለ ኦሮምኛ ለምን ትናገራላችሁ አማርኛ መናገር አለባቸው ብሎ ሁሉ የሚደበደቡ ስፍር ቁጥር የለም። የድብደባ ነገር የማዕከላዊን ያህል እንዳይሆንም በቅልንጦ ውስጥ ሁልጊዜ ታራሚዎች ሬዳንበኞች ሁልጊዜ የሚያሰሙት በቃ አንድ ወታደር ተመሰ ፊቱ አላማረኝም በሚል ብደበድ ቀጣዩ አላቃ ጋር ይደረስን በሽምግልና የመጠረስ ነገር እዛ በኋላ ደግሞ የማስፈራራት ነገር
አቶ አለልኝ ምህረቱም ከ200 በላይ ሰኞችን ወክለው ፍርድ ቤት እንደሚቀርቡ ገልጸው አብዛኞቹ በአማራ ክልል ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ የታሰሩ ናቸው ብለዋል። እስረኞቹም ከፍተኛ የሰብአዊ መብት ጥሰት እንደተፈጸመባቸው ለፍርድ ቤት ያስረዳሉ። እሱም በሁለት የተከፈለ ነው። አንደኛው ማዕከላዊ እያሉ የሚፈጸም፣ ሁለተኛው ደግሞ ማረሚያ ቤት ከተዛወሩ በኋላ ብለውናል።
እንግዲህ በሁለት መንገድ የተከፈለ ነው። አንደኛ ያው ድሮ በዛ በምርመራ ካሉ የሚደርስባቸውን ነገሮች ያነሳሉ። እዛ ችሎት ላይ የደረሰባቸውን ስቃይ ያነሳሉ። በምርመራ ላይ ያሉ ከሚያነሷቸው ስቃዮች እዛ ችሎት ላይ በሰፊው ከሚናገሯቸው ነገሮች ግርፋት፣ በተለይ ወንዶች ደግሞ ከብልታችን ላይ ውሃ ታስሮ ይንጠለጠላል ይላሉ። በሀይላንድ በጣም ብዙ የዘገነኑ ነገሮች አሉ። እንግዲህ ግርፋቱ በጣም ሁሉም የሚያነሳው ኮመን ነገር ነው። አልፎ አልፎ ደግሞ በጣም የተለዩ ነገሮች ትሰማለች።
የተለዩ ሲባል ለምሳሌ
አሁን እንደምልሽ ይሄ ከሞራል ጋር በተለይ እንግዲህ ሰው ልጅ ለመግለጽ በእኔም የሚከብደኝ እነሱ ስለደረሰባቸው እዛ ላይ ሲናገሩ ስሜታዊ ሆነው ይናገራሉ። እኛም ለመስማት ራሱ ጆሯችን የማንዘጋው ነገር ሆኖ ነው። በጣም ምልሽ እንግዲህ ወንድ ልጅ ብልት ላይ ውሃ ታስሮ ሲንጠለጠል ሊደርስበት የሚችለውን ስቃይ ስታስቡ ከባድ ነው። ያን ነው በብዛት ችሎት ላይ የሚያነሱት።
በሁለት ነው የሚከፈለው ብለውኛል። እንግዲህ አንደኛው ደግሞ ከምርመራ
በሁለተኛው የምናየው አሁን እዚህ ማረሚያ ቤት ላይ እያሉ ደግሞ አንዳንድ ነገር እዚህ ችሎት ተናገራችሁ በሚል ለምሳሌ አሁን መብራቱ ጌታ አሁን በስም ስህተት መብራህቱ ተብሎ ተመዝግቦ ነበርና ስሜ መብራህቱ አይደለም መብራቱ ነው መባል ያለበት ያለኝ የአማርኛ ስም ነው በሚል ተናግረው በዛም አሁን ጨለማ ውስጥ ነው ያለው። ክሊንቶን ሄዶ ማለት ነው እንግዲህ እስረኞች በአደራ የተቀመጡት የፍርድ ቤት አደራ ነው የሚያስቀምጠው ማረሚያ ቤት። ግን በዚህ ምክንያት ጨለማ ቤት ተወስዶ ያው ከህዳር 26 ጀምሮ እስካሁን በጨለማ ቤት ነው ያለው።
የበይነ ዘመቻው አስተባባሪዎችም የዛሬውን የበይነ መረብ ዘመቻ ያዘጋጁት እስረኞቹ ቁጥራቸው በመብዛቱ የተነሳ እነሱም እየተረሱ በደላቸውም እየታለፈ በመሆኑ ሊታወሱ ይገባል በሚል እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት ከ4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁንም ስርጭት እንድታደምጡ እንጋብዛለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በ ፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል።
አሁን አንድ ማስታወቂያ አለን። ሳይፎን ከቪኦኤ በነጻ። ሳይፎን PSIPHON ነው። በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው።
በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አንድ ቃል ነው። በእንግሊዝኛ MELKAMZENA @siphon3@siphon3.com ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ .apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ .apk ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
የፕሮግራም ማሳሰቢያ ለጥያቄው መልስ።
የኢትዮጵያ ሕዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩ የሀገሪቱ ኢኮኖሚ ተጠቃሚ እንዲሆን ጥያቄዎቹን በተለያዩ መንገዶች ሲያቀርብ ቆይቷል። የሀገሪቱ መሪዎች የጥያቄውን ተገቢነት ቢቀበሉም ህዝቡን ያረካ መልስ እስካሁን አልሰጡም የሚል ስሞታ ይሰማል።
የህዝቡ ጥያቄ እንዴትና መቼ ነው መልስ የሚያገኘው?
ካለፉት ጥቂት ወራት ጀምሮ ደግሞ በአንዳንድ የሀገሪቱ አካባቢዎች የብሔር ማንነት ላይ ያነጣጠረ ግድያና ማፈናቀል ይስተዋላል። በዚህ ክስተት የክልል ተወካዮች ፌደራል ባለስልጣናትን ሲከሱ፣ የፌደራሉ ደግሞ ክስቶቹን ወደ ክልሎች ወደ ራሳቸው ይመልሳሉ። በመሃሉ ግን በሺዎች የሚገመቱ ኢትዮጵያውያን ህይወት አልፏል፣ ቤት ንብረታቸውን አጥተዋል።
እሁን ግጭቱ የህዝብ ግጭት ነው።
በተጨማሪም የገዢው ግንባር የኢህአደግ አባል ድርጅቶች ከወትሮው ለየት ያለ ረዘም ያለ ስብሰባ ይዘዋል። የፖለቲካ አጣብቂኝ ውስጥ እንደገቡም ይስተማል።
መውጫው ምን ይሆን?
በእነዚህ ነጥቦች ዙሪያ ጥያቄዎች ካሏችሁ መልስ እንዲሰጡን ምሁራንን ጋብዘናል። በስልክ ቁጥር 202-205-9942 የውስጥ መስመር 14፣ በኢሜይል horn@voanews.com horn@voanews.com እንዲሁም በፌስቡክ @voaamharic ብላችሁ ጥያቄዎቻችሁን እስከ ነገ ሐሙስ ምሽት ላኩልን፣ ወይም የስልክ ቁጥሮቻችሁን አሳውቁን። ጥያቄዎቻችሁን በቀጥታ እንድታቀርቡ መልሰን እንደውልላችኋለን።
ውይይቱ የሚካሄደው ከነገ በስቲያ አርብ በዋሽንግተን ሰዓት አቆጣጠር ከጠዋቱ 4 ሰዓት ወይም 10 ኤኤም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በለንደን ዓለም አቀፍ ሰዓት 15:00 ላይ ነው። ለጥያቄው መልስ
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ ዴሞክራሲ በተግባር ነው።
የአውሮፓውያኑ ዓመት 2017 ለአፍሪካ ዲሞክራሲ መልካም ጅምር የታየበት፣ ነገር ግን ፈተናዎች እንደሚገጥሙት የተገመተበት ነው። ዘንድሮ ከአንጎላ እስከ ዚምባብዌ ከፍተኛ የፖለቲካ ለውጦች ተካሂደዋል። ሆኖም አንዳንድ የአህጉሪቱ መሪዎች ለውጦቹን እንደ ትክክለኛ የዲሞክራሲያዊ ባህል እድገት በመቁጠር ቢያወድሱም ተንታኞች ግን የለውጦቹ ሀቀኝነት ያሳስባቸዋል። አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር አዘጋጅቶታል።
አፍሪካ በ2017 ለረጅም ጊዜ ዚምባብዌን ያስተዳደሯት ሮበርት ሙጋቤ ፈጽሞ ያልተጠበቀውን በገዛ ፈቃዳቸው ስራ የለቀቁበትን ደፋር እርምጃ ታዝባለች። በአንጎላም እንደ ዚምባብዌ ብዙ ድራማ ባይታይበትም ሀገሪቱን ላለፉት 38 ዓመታት የመሩት ሆዜ ኤድዋርዶ ዶስ ሳንቶሽ በጡረታ ተገልለዋል። ዘንድሮ በአፍሪካ በርካታ አዳዲስ መሪዎች ብቅ ቢሉም ታዲያ ተንታኞች በተለይ በአንጎላና በዚምባብዌ ሥልጣን የተረከቡት ለቀድሞዎቹ ፕሬዝደንቶች ለአስርታትና ከዚያም በላይ ዓመታት ቅርብ ሰዎች ስለነበሩ ተንታኞች ብዙም እምነት አያሳድሩባቸውም። ጄጋር ግሬይ ጆንሰን ኦፕን ሶሳይቲ ፋውንዴሽን የተባለው ድርጅት ኃላፊ ያስረዳሉ።
ያው የቀድሞ መንግስት ነው ተመልሶ የመጣው፣ አልተለወጠም። ልዩነቱ ስልጣን ላይ የወጣው ሰው ብቻ ነው። ፕሬዚዳንቱ እዚህ ላይ የተቀየረው በራሱ ቅርብ ረዳቶች ነው፣ ወይም ደግሞ በዋናው የእርሱ ደጋፊ አሊያም ከፍተኛ ያስተዳደሩ ሰው ነው። ስለዚህ እኔ ያን ለውጥ እንደተደረገ አድርጌ ማየት አልችልም። ለውጡ በመራሄ መንግስታቱ ላይ ብቻ ከሆነ የተደረገው በሀገሪቱ ትክክለኛ ለውጥ አልተካሄደም።
በ2017 ሩዋንዳ፣ ሌሶቶና ኬንያም ምርጫ አካሂደዋል። በላይቤሪያም የመጀመሪያው ዙር ፕሬዝደንታዊ ምርጫ በአብዛኛው ሰላማዊ ቢሆንም ተሰናባቿ ፕሬዝደንት ኤለን ጆንሰን ሰሪፍ ማጭበርበር ተካሂዷል ሲሉ ስሞታ ማቅረባቸው ታውቋል።
በዚህ ወቅት ዲሞክራሲያችን ጥቃት ደርሶበታል። የሀገራችን መልካም ስም እየተበላሸ ነው። ምጣኔ ሀብታችን ላይ ውጥረት ሰፍኗል። እኛ ፖለቲከኞች የተሻለ መስራት ይጠበቅብናል።
በኬንያ ምርጫውን ዳግም ማካሄድ ነበረባቸው። ለምን? ፍርድ ቤቶች በመጀመሪያው የድምጽ ቆጠራ ወቅት ማጭበርበር መካሄዱን በማረጋገጣቸው ሲሆን በሁለተኛው ምርጫ ደግሞ ተቃዋሚዎች አንሳተፍም ብለው መውጣታቸው ነው። በኬንያ ከምርጫው ጋር በተያያዙ ሁከቶች 68 ሰዎች መገደላቸው ተዘግቧል። ሌላው ደግሞ በዚህ በፈረንጆች 2017 በኮንጎ ዲሞክራሲያዊ ሪፑብሊክ ይካሄዳል ተብሎ ሲጠበቅ የነበረው ምርጫ አለመካሄዱን እናገኛለን። ኮንጎ ለሌላ 2 ዓመት አራዝማለች የምርጫውን ጊዜ። ለምን ቢባል የፕሬዝዳንቱን የጆዜፍ ካቢላን ያስተዳደር ዘመን ለማራዘም፣ ያ ደግሞ ያለመረጋጋቱን ሁኔታ አባብሷል። ያቺ ግዙፍ የተፈጥሮ ሀብት ያላት ሀገር በፖለቲካ ትታመሳለች። ተንታኞቿም አዎንታዊ አስተያየት ሲያንጸባርቁ አይስተዋልም መጻኢ ዕድሏን በተመለከተ ሲናገሩ። ክሎድ ካቤምባ የደቡባዊ አፍሪካ አገሮችን የተፈጥሮ ሀብት የሚያጠናው ማዕከል ዳይሬክተር ናቸው።
If you are going to stabilize the Congo, we need to go through
ኮንጎን ማረጋጋት ከፈለግን ዲሞክራሲያዊ ህጋዊና ሁሉን አሳታፊ ምርጫ ማድረግ ያስፈልገናል። ባለፉት 2 ምርጫዎች በ2003 እና በ2011 የታዘብነው ግን የምርጫ አስፈጻሚ ተቋማት እንዳልነበሩና በአገሪቱ የቆየውን አጉል ባህል አለመቀየራቸውን ነው። በዚህም የተነሳ ጠቅላላ ሽግግር ሁኔታው ሳይሳካ ቀረ። ምክንያቱም አሁን እንደምናየው ያለውን አይነት ሁኔታ ማለትም ፕሬዝዳንት ጆሴፍ ካቢላ ስልጣናቸውን እንዲለቁ የሚያስችል ተቋም ቀደም ብለን አላዘጋጀንም።
መጪው 2018 ዓመተ ምህረት በዚህ ዓመት ከታየው ድራማ በላይ የምናይበት ይመስላል። ዚምባብዌ ከተፈጠረች ወዲህ ለመጀመሪያ ጊዜ ሙጋቤ የሌሉበት ምርጫ ታካሄዳለች። በዓለማችን አዲሲቱ ሀገር ደቡብ ሱዳንም ነጻነቷን በ2011 ከተቀዳጀች ጀምሮ የድርቅና ግጭቶች ግዙፍ ፈተናዎች እየተፈታተኗት ሲሆን ምርጫ ለማካሄድም እየተዘጋጀች ነው። አኔታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ እዚህ ላይ ላብቃና በዚሁ በአውሮፓውያኑ ዓመት 2017 በኢትዮጵያስ ከዲሞክራሲ ግንባታው አንጻር ምን ታዘብን የሚለውን አክዬ አጠቃልላለሁ። ባጭሩ አስተያየታቸውን እንዲያጋሩን እዚህ ዩናይትድ ስቴትስ ላንሲንግ ሚሽገን በካተሪንግ ዩኒቨርሲቲ የታሪክ መምህሩን ፕሮፌሰር እዝቅኤል ጋቢሳን በስልክ ጠይቄያለሁ። ምን ታዘቡ ፕሮፌሰር እዝቅኤል በ2017 የኢትዮጵያን ዲሞክራሲ በተመለከተ?
እንግዲህ እንደሚታወቀው ኢትዮጵያ ባለፉት 40 ዓመታት ውስጥ በአንድ በኩል ወደ ዴሞክራሲ ወይም ህዝብ ወደሚፈልገው የሚሳተፍበት መንግስት እየገሰገሰች ነበረ። ወደ ደርግ መንግስት መውደቅ በኋላ ይሄ ሶስተኛው የዴሞክራሲ ማዕበል ተብሎ የሚታወቀው ኢትዮጵያም እንደደረሰ ከኢትዮጵያም ጋር ኤርትሪያ፣ ኢትዮጵያ፣ ሩዋንዳ አምባገነንነትን አስወግደው ዴሞክራሲን የሚመልሱ አዳዲስ መሪዎች የተባሉበት ጊዜ ነበረ። ነገር ግን በእነዚህ በሁሉም አገሮች ኢትዮጵያንም ጨምሮ የዲሞክራሲ መልክ ያላቸው ምርጫዎች ተካሂደው ዲሞክራሲ መጥቷል ይባል ነበር። ነገር ግን በሁሉም አቅጣጫ የዲሞክራሲን የሚደግፉት ሰዎች በሙሉ በኢትዮጵያ ውስጥ ሲጠፉ እና ሲደመሰሱ እንደቀሩ እናውቃለን። ምርጫ ብቻ ይደረጋል፣ ነገር ግን የመናገር መብት፣ የመሰብሰብ መብት፣ ዲሞክራሲን የሚደግፉ ተቋማት በሙሉ እንደተጎዱ ነው የምናውቀው። በ2014 የጀመረው በኢትዮጵያ በጠቅላላ የተከታተለው የህዝብ አመፅ ግን በአሁኑ ባስ 2017 ዓመተ ምህረት ላይ አዲስ መልክ እንደያዘ ነው የሚታየኝ። ይህም አዲስ መልክ ምንድን ነው? መንግስት ሁሉንም ደመስሳለው፣ የማይዳግም እርምጃ ወስዳለው እያለ ሲገል ሲያስር የነበረ መንግስት ጥፋተኛው እኔ ነኝ ብሎ ሙሉ በሙሉ ኃላፊነትን መውሰድ መጀመሩ ይህ የህዝብ የዲሞክራሲና የልማት ፍላጎት ወደ ኋላ የማይመለስ መሆኑ ታውቆ መንገድ ላይ ከሚደረጉ ሰላማዊ ሰልፎች ወይም ሌላ የተቃውሞ አሰራሮች ወደ ቤተ መንግስት ገብቶ በቤተ መንግስት ውስጥ በባለስልጣኖች መካከል ትግሉ እዛ ድረስ እንደገባ እና በአሁኑ ሰዓት እንኳን ዛሬ እንደየተነጋገርን ሳለን ከ4 ኪሎ ላይ የዲሞክራሲ ግፊቱና የተቆናጠጡትን ስልጣን ለመልቀቅ የማይፈልጉ ያገኙትን የኢኮኖሚ ጥቅም የያዙትን አሁንም ይዞ ለመቆየት በሚፈልጉ መካከል ትግሉ እንደተያያዘ ነው። በአጠቃላይ ግን የህዝቡ ፍላጎት እና የህዝቡ ንቃት ከፍተኛ ደረጃ ላይ ስለደረሰ የኢትዮጵያ መንግስትም ይህን የዲሞክራሲ አመጣጥ ለመቀልበስ በማይችል መልኩ እየታገለው እንዳለ ነው የሚታየው። ስለዚህ ተስፋ ያለው ነገር ነው እየታየኝ በዚህ በ2017 2018 ደግሞ የተሻለ ይሆናል ብዬ ተስፋ አለኝ። ምክንያቱም ይሄ ሁሉ በህዝብ ፍላጎት ላይ የተመሰረተ ሞትን የማይፈራ በጣም የነቃ በራሱ ከመስተዳደር በስተቀር በኃይል ለመስተዳደር የማይፈልግ ህዝብ፣ በተለይም ደግሞ በኢትዮጵያ ውስጥ በተለያዩ ህዝቦች መካከል በአማራና በኦሮሞ በሌሎችም ህዝቦች መካከል ያለው ግንኙነት እና ፍላጎት እየጎለበተና አንድ የሆነ የመጣበት ተስፋን የሚሰጥ አመት ሆኖ ነው የታየኝ። እኔ ሰለሞን
ፕሮፌሰር እዝቅኤል ጋቢሳን አመሰግናለሁ። የኢትዮጵያ መንግስት ዲሞክራሲ በአንድ ጀንበር የሚገነባ እንዳልሆነና በረጅም ጊዜ ሂደት የሚከናወን መሆኑን በተደጋጋሚ ይገልጻል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
የረቡዕ የመጨረሻው ዝግጅት ሴቶችና ቤተሰብ።
ለኢትዮጵያ የመንግስት ሰራተኛ ሴቶች የሚሰጠው የወሊድ ፈቃድ 3 ወር የነበረው 4 ወር እንዲሆን ተራዝሟል። ለመንግስትም ሆነ ለግል ድርጅቶች ተቀጣሪዎች የወሊድ ፈቃድ 6 ወር እንዲሆን ኢንተርኔት ላይና በየዌብሳይቱ ስትሟገት የቆየችውን ወይዘሮ ሮዝ መስቲካን ቆንጂቴንን ስም በኋላ ጠይቅሻለሁ።
የእውነት ስሟ ነው። ታምንም ባታምንም።
እሺ። ወይዘሮ ሮዝ መስቲካን የሴቶችና የቤተሰብ ፕሮግራም አዘጋጅ ቆንጅታ ያነጋግራታለች። ወደ አንቺው ልመለስ ቆንጅት።
ሮዝ፣ ስለ ጊዜሽ በጣም አድርጌ አመሰግናለሁ። እንግዲህ
እኔ በጣም ነው የማመሰግነው ስለጋበሽኝ።
ትሟገችለት የቆየሽው አንድ ተልእኮሽ ፍሬ ያፈራ ይመስላልና ከዛ በተያያዘ ነው ላነጋግርሽ የፈለግኩት ካለሽበት ከኒው ዴልሂ።
ያው እንግዲህ እኛም የኢትዮጵያን አዲስ ዓመት ስንቀበል መጀመሪያ የሰማነው ዜና ነበር፣ አስደሳች ዜና። የተወካዮች ምክር ቤት ልክ የመንግስት ሰራተኞች ለሆኑ የወሊድ ፈቃድ ይሻሻላል የሚለው ለአዲሱ ዓመት ለእኛም ለ2010 አስደሳች ዓመት አድርጎ ነበር የጀመረ። ከዛ በህዳር ወር ላይ ደግሞ ጸደቀና ለመንግስት ሰራተኞች በሙሉ 4 ወር የወሊድ ፈቃድ እንዲያገኙ ሆነና ይሄ ነበረ እና የጀመርኩት ደግሞ እኔ ከሁለት ዓመት ከምናምን ሆኗል በፊት ተጨማሪ ወሊድ ፈቃድ ለእናቶች ያስፈልጋል እሚል ነበረ። ያው እንደነገርኩሽ እኔ ስራ ላይ ነበርኩኝ፣ ግን ከዛ ስወልድ ነው ስራዬን ያቆምኩትና ስራ ማጣት ህልምሽን መድረስ የምትፈልጊበትን ቦታ ታውቂዋለሽ፣ እሱን ማጣት እንደገና ልጅሽ ደግሞ ማሳደግ ትፈልጊያለሽ በሰላም በጤና እዚህ መሀል ሆኖ አንድ ምርጫ መምረጥ አለብሽ የግድ እና ሰራተኞች ሁሌ ሴቶች በዚህ መሀል ውስጥ እንደሚገቡ እኔም ደርሶብኝ ስላየሁት፣ ከዛ ስቀመጥ ደግሞ ምናልባት ተጨማሪ ወሊድ ፈቃድ ቢኖረን የእኔ ጥያቄ እንኳን የነበረው ያው 6 ወር ወሊድ ፈቃድ ቢያገኙ ሰራተኞች፣ ከዛ ደግሞ በየመንግስት መስሪያ ቤቱ በየግል ድርጅት ሁሉ የህፃናት ማቆያ ቢቋቋም ሰላማዊ የሆነ እናትነት ጤናማ ልጆች ለሀገራችን ለማፍራት እንችላለን። ሴቶችም ከስራ የመውጣት እድላቸው ይቀንሳል። አሁን በጣም ብዙ ሴቶች ከስራ እየተፈናቀሉ ነው። ልጆቻቸውን የሚዝላቸው ያጣሉ። ከሁለት አንድ ያው የግድ መምረጥ እየሆነ በጣና
ወይ ከስራ ወይ ልጆች ከማሳደግ
አዎ ከልጆችሽ እና ልጆቹም በመሀል እየተንገላቱ እንደምታውቂው ከተማ ውስጥ አሁን ሰራተኛ በጣም ችግር አለ። አንደኛ ያገኘሽ ሰራተኛ አይዘልቅልሽም። ለአንድ ወር ሊሆን ይችላል 15 ቀንም ይሆናል የሚቀመጡት። ሁለተኛ ገንዘቡን በጣም ውድ ነው እና ህጻናቶቹ ላይ በትንሽ እንኳን በወር 2 ሰራተኛ ሁሉ ሊቀያየርባቸው ይችላል። እድለኛ ካልሆኑ ጥሩ ሰው ካልገጠማቸው እና ጤናማ ልጅ የማሳደግ ነገሩም አደጋ ላይ ነው። እንግዲህ የአንድ ሀገር ህልውና የሚረጋገጠው ጤናማ ተተኪ ትውልድ ሲኖረን ነው አይደለ?
ልክ ነው።
ስለዚህ ተጨማሪ ወሊድ ፈቃድ በዚህ ምክንያት ያስፈልጋል የሚል ነበረ ዘመቻዬ። እግዚአብሔር ይመስገን ደስ የሚል ዜና ሰምተናል። እንግዲህ የእኔን ዘመቻ ሰምተው ነው አልልም። አሁን ግን እኔ መስራቴን ሁሉ ያወቅኩት ቤቴ ውስጥ እኔ ነው። እንግዲህ እነዚህ ዘመቻ በማህበራዊ ድረገጽ ሳደርግ የነበረው ልክ ዜናው ሲሰማ እና ከሰው የሚመጣውን ሪስፖንስ ሳየው ነው። ምናልባት ይሄ ነገር ተሰምቶ ነበር እንዴ የሚለውን ሀሳብ ይመጣልኝ እና ደስ ዜና ነው እዚህ አይነት የሰማ ነው።
ስለዚህ ህጉ በምክር ቤት አልፎ መጨረሻ ደረጃ እስከሚጸድቅ ድረስ አንቺ የበኩልሽን ስትሟገች ነበር እንጂ እኔ ያደረግኩት ዘመቻ ይሄን ያህል ውጤት ያመጣል ብለሽ አልገመትሽም ነበር?
አዎ፣ እኔ እንግዲህ አሁን ከቤት የመውጣት እድል የለኝም አይደል? አሁን 4ኛ ልጅ የወለድኩት 7 ወሯ ነው። ልጄ ትልቁ 8 ዓመቱ ነው እና ልጆችን በማሳደግ ላይ እንግዲህ ተጠምጃለሁ።
ድምጻቸው ይሰማል አሁን?
አው እነሱን ራሳው ሌላ ክፍልስ ገብቼ ነውና እማናገርሽ በጣም ከባድ ስራ ነው ልጅ ማሳደግ።
ትክክል ነው።
በዛ ላይ ደግሞ እኔ ወጥቼ በጋዜጠኝነት የተመረኩትና ስራዬን ሰራም ደግሞ ደስ ይለኛል ይናፍቀኛልና ይህን ሁሉ እንዴት ማጣጣም ይቻላል በሚል ሀሳብ ስለሆነ ይህን ነገር የጀመርኩት ያው ቤቴ ቁጭ ብዬ የራሴን የበኩሌን ነገር ላድርግ። ላይሰማ ይችላል ላይታወቅ ይችላል ግን ሳልሞክር ሪቪው ፈልጌው ከምቀር ልሞክረው። እንዲያውም የተጨማሪ ልጅ ፈቃድ ዘመቻ እንደ ሎጎ መሪ ቃል አለችን እና እሷም እንደምትለው ለውጥ እንደ ዋዛ አይመጣም ግን እንደ ዋዛ ይጀመራል የምትል መሪ ቃል ማለት እና እንደ ዋዛ ነው የጀመርኩት። እንደው ቢሆንልኝ ጊዜ ድንገት የተጀመረ ነው እና እለት እለት ግን ያለማቋረጥ ነው። ከሁለት ዓመት በላይ ያለማቋረጥ በዚህ ጉዳይ ላይ እጽፋለሁ፣ ቪዲዮ መልእክቶችን አስተላልፋለሁ፣ ጠቃሚ መልእክቶችን እንዲ ሼር አደርጋለሁ እና በደንብ ደርሷል ጊዜ ለማለት ምንም ማረጋገጫ ስላልነበረኝ በቃ እንዲ እየሰራ መስራቴን ብቻ ነበር የማውቀው። ልክ ዜና ሲሰማና ዜናውን ፖስት አደርገው ግን የሰውን ሪስፖንስ የመጣውን ሳይ በደንብ ሰው ጋር የደረሰ እንደነበረ ሰው የሰማው እንደነበረ ማረጋገጥ ቻልኩኝ።
ትልቅ ነገር ነው። እንኳን ደስ ያለሽ።
በጣም ደስ
ያለሽ። እንዴት ነበረ በዚህ ባለፉት ሁለት ዓመታት በዚህ ጉዳይ ላይ ዘመቻሽን ስታካሂጂ ከሴቶች ከጠቅላላው ከህዝቡ መቼም ልጆችን የማሳደግ እና ተያያዥ ችግሮች የሴቶች ብቻ ስላልሆኑ በአጠቃላይ ከህብረተሰብ የምታገኙ ምላሽ እንዴት ነበረ?
የሚገርምሽ የመጀመሪያ ዓመት ላይ ከሁለቱም ጎን ማለት ይችላል ተቃውሞ ነበረ ይመጣ የነበረው።
ማለት
ምን ነካሽ? ተቃውሞ ማለት ሀገሪቱን የሀገሪቱን ኢኮኖሚ ያወቅሽ ድህነት ነው እና እንደዛ አይነት ነገር አፎርድ አናደርግም። ስለዚህ እንዴት እንደዛ ይባላል? ፖፕሌሽን ይጨምራል፣ ሴቶቹ ከስራ ውጭ ልታደርጊያቸው ነው? ሶስት ወር አነሰ ወይ በቂ ነው? ምን ያደርጋል? ከሴቶቹ ደግሞ እንዴ ከሶስት ወር በላይ ደግሞ እንዴት እንቀመጣለን? እንደዚህ አይነት ነገሮች ነበር መጀመሪያ ምስል ላይ ይመጡ። ሌላው በሌላ በኩል ደግሞ የትም የማይደርስ ነው ይሄ በማህበራዊ ድረገጽ የሚጀመር ነገር የትም የማይደርስ ነገሮች ናቸው እና አትልፊ የሚል እንደዚህ ተስፋ አስቆራጭ ነገሮች ነበሩ። ቀስ በቀስ ግን እየተሻሻለ መጣ። ምክንያቱም እንደዚህ ነው ባልልም የሚመጡ መልእክቶች ተስፋ የሚሰጡ ምናልባት እኔም ባለማቋረጥ መስራቴም አንድ ነገር አንድ ተጽዕኖ ፈጥሮ ሊሆን ይችላል። ከሴቶች ይልቅ ወንዶች የተሻለ መልስ አላቸው፣ ያስፈልጋቸዋል ማረፍ አለባቸው፣ ልጆቻችን በትክክል ማደግ አለባቸው የሚል መልካም ነገር አለ። በሌላ በኩል ከሴቶቹ ደግሞ እንደዛው ጥሩ ፖዘቲቭ የሆነ ነገር ቢኖረውም ስራ እናጣለን፣ የሚቀጥረን አይኖርም። አሁን ትክክል በጣም ወሳኝ የሆነ በሁለቱም በኩል የምናገኙ የስራ ማጣትና አለማጣት ነው።
ቤት ውስጥ ልንቀመጥ ነው ወይ
ደግሞ ቀጣሪ አናገኝም፣ ወሊድ ፈቃድ ይኖራቸዋል በሚል ያባርሩናል። እንደዚህ እንደዚህ አይነት ነገሮች ናቸው።
የወሊድ ፈቃድ ይጠይቃሉ በሚል
ተብሎ ገና ለገና እና ህልም ተፈቶ ሳይተኛ አይታደርም እንደሚባለው አይነት ነገር ነው። የወሊድ ፈቃዱ ይገኝና ከዛ በኋላ ደግሞ እሱ ኢሹ ሆኖ ደግሞ ማድረግ ያለብን ነገር ደግሞ እናደርጋለን።
ከወጣቷ የሴቶች መብት ተሟጋች እና በሙያዋ ጋዜጠኛ ሮዝ መስቲካ ጋር ረዘም ያለ ውይይት ነው ያደረግነው። ለዛሬ እዚህ ላይ እንገታለን። በሚቀጥለው ሳምንት ቀጣዩን እናቀርባለን። ሮዝ መስቲካ
በነገራችን ላይ ከአባቷ የወሰደችው ሙያ መሰለኝ።
አባቷ ጋዜጠኛ ናቸው ስልህ ወዲያውኑ አወቅ። መስቲካ ነጋሽ የታወቁ ጋዜጠኛ ነበሩ። እንዴት ይሄ ስም ሊመጣ ቻለ ብያታለሁኝ። በዛ ስሟ ምክንያት በልጅነቷ ተማሪ ያለች ብዙ ወከባ ይደርስባት እንደነበረ ከተማሪዎች እንግዲህ እንደምታውቀው ነው። እኔ በቅጥነት ነበር የሚደርስብኝ፣ እሷ በስሙ እሱን ሁሉ አጫውታኛለች።
አዎ ለትምህርት ቤት ህጻናት ስትሆኚ።
አዎ እና በቀጣዩ ዝግጅት ይሄንን ውይይት እናቀርባለን። ለዛሬው እናመሰግናለን።
ዌብሳይታችንም ላይ እንደዚሁ ታወጫቸዋለች፣
እናወጣቸዋለን። እዛ ላይ ያደምጧት ይችላሉ። እናመሰግናለን ሮዝን።
በጣም እናመሰግናለን አንቺንም ሮዝ መስቲካንም። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከበርካታ የአፍሪካ ሀገሮች ግጭትንና ደህንነትን ሸሽተው ለተሻለ ኑሮ አውሮፓ ለመግባት የሚጎርፉት ፍልሰተኞች በሊቢያ በኩል ነው የሚያልፉት። እዛም የወንጀል ቡድኖች ኢላማ ይሆናሉ። የወንጀለኞቹ ጭካኔ ተግባር ገደብ የለውም። የጾታ ጥቃት ይፈጽሙባቸዋል፣ በግዴታ ስራ ያሰማሯቸዋል፣ አካላቸውን ቀደው የሰውነታቸውን አካላት ያወጣሉ፣ ለባርነት ይሸጧቸዋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አስገንዝበዋል። በሊቢያ ዙሪያ ባልታወቁ ቦታዎች ፍልሰተኞች በ$200 ለባርነት እንደሚሸጡ የሲኤንኤን የዜና ስርጭት አሳይቷል። በድብቅ ሰው አሸጋጋሪዎች በኩል የሚጓዙት ፍልሰተኞች በሚሄዱባቸው ሀገሮች ህጋዊ ሰነድ ስለሌላቸውና ለሚያሸጋግሯቸው ሰዎች የሚከፍሉት ብዙ የገንዘብ ዕዳ ስላለባቸው ለእንግልትና ለብዙ አይነት ወንጀሎች የተጋለጡ ይሆናሉ። የሊቢያው የብሔራዊ ስምምነት መንግስት ህገወጥ በሆነ መንገድ ስለሚሸጋገሩት ፍልሰተኞች ጉዳይ ምርመራ ለማካሄድና ድርጊቱን የሚፈጽሙትን ሰዎች ተጠያቂ ለማድረግ ቃል ገብቷል። ዩናይትድ ስቴትስ ይህን ጥረት አበክራ ትደግፋለች። የብሔራዊ ስምምነት መንግስት ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩትን በመታገል በኩል ወሳኝ አጋር አድርጋ ታያቸዋለች። ዩናይትድ ስቴትስ በተጨማሪም ለፍልሰተኞች፣ ለስደተኞችና በሊቢያ ለተያዙት ግለሰቦች የሰብአዊ እርዳታ አስተዋጽኦ ማድረጉን ትቀጥላለች። ዩናይትድ ስቴትስ ለፍርድ ለማቅረብ ጥበቃ በማድረግና በመከላከል ጥረት ላይ በማትኮር የሰዎች ማሸጋገር ተግባርን ትታገላለች። ወንጀሉ ከመፈጸሙ በፊት እንዴት ልናስወግደው እንደምንችል ለመርዳት ስንል በግጭትና ሰዎችን ህገወጥ በሆነ መንገድ ማሸጋገርን መካከል ስላለው ግንኙነት ጥናት እንዲደረግ ገንዘብ እያቀረብን ነው። በግጭቱ ሁኔታ ሰለባ የሚሆኑትን ለይቶ በማወቅና በመርዳት ሰለባ የሚሆኑትን የማዳን ተስፋ አለን። ሰው አሸጋጋሪዎችን ደግሞ ተጠያቂ እናደርጋቸዋለን። ህግ የማስከበር ጥረት ስኬት እንዲያገኝ ምርመራ በማካሄድ ሰው አሸጋጋሪዎችን ለፍርድ የማቅረቡ ሰለባዎችን ያማከለ ተግባር ወሳኝ ነው ብለን እናምናለን። ይህ ተግባር የሰው አሸጋጋሪዎች ሰለባ በመሆናቸው ምክንያት ለፈጸሟቸው ተግባሮች እንዳይከሷቸው የሀገሮች ቃል መግባትን ያካተተ ይሆናል ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ገልጸዋል። እንዲህ አይነቱ በስብዕና ክብር ላይ አረመኔያዊ ጥቃት የሚያደርሰውን ተግባር ለማክተም ከተባበሩት መንግስታት ድርጅት የጸጥታ ምክር ቤትና ከአጋር መንግስታት ጋር መስራቱን እንቀጥላለን ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ከመሰናበታችን በፊት የምሽቱን ዋና ዋና ዜናዎች እናሰማ። ላይቤሪያውያን መጪውን ፕሬዝዳንታቸውን ለመምረጥ ትናንትና ሲሰጡ የዋሉትን ድምጽ ውጤት በጉጉት እየጠበቁ መሆናቸውን እየገለጹ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን እና የሩሲያ አቻቸው ሰርጌይ ላቭሮቭ የኮሪያ ባህረ ገብ ከኒውክሌር ነጻ እንዲሆን የሚያስችል የዲፕሎማሲ መፍትሄ ላይ ደረስ ዘንድ ስራችንን እንቀጥላለን ብለው መስማማታቸውን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣ መግለጫ አስታወቀ። የዩናይትድ ስቴትሱ የቀድሞ ፕሬዚደንት ባራክ ኦባማ ለብሪታንያው ልዑል ሃሪ በሰጡት ቃለ መጠይቅ ኢንተርኔት የደቀነው አንዱ አደጋ ሰዎች ሙሉ በሙሉ የተለያዩ እምነቶችን እንዲይዙና በወቅቱ የያዙትን አድላዊ አመለካከት በሚያጠናክር መረጃዎች እንዲዋጡ ማድረጉ ነው ሲሉ አስገነዘቡ። በሚቀጥለው ወር በሩሲያ መሪነት ሶቺ ላይ የሚከፈተው የሶሪያ የሰላም ድርድር ከሶሪያ ሕዝብ ሰፊ ድጋፍ ያለው መሆኑንና የተባበሩት መንግስታት ለሚሸመግለው የሰላም ሂደት መሰረት ይጥላል ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ።
አመሰግናለሁ ቆንጂት። ለማጠቃለያ ዜናው ከመሰነባበታችን በፊት አጠራጥር ያሉ መረጃዎችን እናካፍላችሁ። አንድ ዩናይትድ ስቴትስ ዶላር 27 ብር ከ20 ሳንቲም ተመንዝሯል ዛሬ። ዝርዝር መረጃዎችን ሌሎችን ምንዛሬዎችን አስመልክቶ nbe.gov.et ላይ ማግኘት ይቻላል። ዌብሳይቱ ላይ ገብታችሁ ነገ የቁልቢ ጉዞ ያለባችሁ መንገዳችሁ የጥንቃቄ ይሁን። የድሬዳዋ ከፍተኛ ሙቀቷ 29 ዝቅተኛ 13 ዲግሪ ሴልሺየስ ነው። ሐረር ከፍተኛው 24 ዝቅተኛው 13 ዲግሪ ሴልሺየስ ነው። ሁለቱም ፀሐያማ ናቸው። በሜቴዎሮሎጂ ኤጀንሲ ትንበያ መሰረት አዲስ አበባም ፀሐያማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው ግን ብርዳም ነው 6 ዲግሪ ሴልሺየስ ነው። በኢትዮጵያ ከፍተኛው የጋምቤላው 39 ዝቅተኛው የጂማ 4 ዲግሪ ሴልሺየስ ይሆናል። እንግዲህ ክቡራትና ክቡራን አድማጮች ፕሮዲውሰሮቻችን ዛሬ ፋሲል ገበየሁና ብርሃን ኃይሉ ናቸው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዝግጅታችን ተጠናቋል። እስከ ዝግጅታችን ፍጻሜ ድረስ ከኤፍሬም ታምሩ አካሌ ጋር እንተዋችኋለን። በእኛ በኩል ስናስተናግዳችሁ ቆየነው ሰለሞን አባተና
ቆንጂት ታየነን። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ስም እንሰናበታችኋለን።
አብራችሁን ስለቆያችሁ እናመሰግናለን። ትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል ሰላም፣
ደህና ደሩ።